ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 10 2015 ዓ.ም የሮም ምሽት መሰናዶ ጀመረ። በግጭት ውስጥ የተነበቱት የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴዎቻቸው እየተመለሱ ናቸው ተባለ።
ዛሬ የተነበተው ባጃጅ ተዘግቶም ስለነበረ ዛሬ ባጃጅ እንቅስቃሴው ስለተከፈተ ያለው ድባብ ደስ የሚል ድባብ ነው ያለው።
ከዛሬ ማታ 10 ጀምሮ ደግሞ የባጃጅ እንቅስቃሴ ጀምሯል በመላ ከተማው። እኔ አሁን ላይ መኖር አዘዞ ነው እና አዘዞም ወደ ማራኪ ካሳ ማካ ተንቀሳቅሻለሁ። እስካሁን ባለው ምንም አይነት ቶክስ ነገር አልሰማንም።
የሰማችኋቸው የጎንደርና የባህር ዳር ነዋሪዎች ናቸው። ዝርዝሩ ቆየት ብሎ ይደመጣል። በሌላ በኩል በደቡብ ኢትዮጵያ የአዲሶቹ ክልሎች የመንግስት ሰራተኞች ምደባ ብርቱ የሆነ ኢፍትሃዊነት ቅሬታ ቀረበበት የሚሉትና ሌሎች መሰናዶችንም ይዘን ነው ወደ እናንተ የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ሮም ምሽታችሁን ከኛ ጋር እስከ ምሽቱ 4 ሰዓት ድረስ ትቆዩ ዘንድ የምጋብዛችሁ መሰናዶን በመምራት ኤደን ገረመው፣ የስርጭቱን ነበር በማከናወን ደግሞ ኤልያስ አስማረ እንዲሁም ዋና አዘጋጇ ጽዮን ግርማ ጋር በመሆን ነው። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሃሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዳው ለኔ። ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ነዋሪዎች መግለጻቸው፣ ኒጀራውያን ሰራዊታቸውን ለመደገፍ ምልመላ እንዲደረግ ጥሪ በማድረግ ላይ መሆናቸው፣ እንዲሁም በትሪፖሊ ሊቢያ ለሁለት ቀናት በተደረገ ውጊያ በርካቶች ከተገደሉ በኋላ የተኩስ ማቆም መደረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ያነጋገርናቸው ነዋሪዎች ገልጸዋል። የክልሉን ዋና መዲና ባህር ዳርን ጨምሮ በጎንደር፣ በፍኖተ ሰላም፣ በሸዋሮቢትና በሌሎችም ከግጭቱ የወጡ ከተሞች ዛሬ ረቡዕ የንግድ ተቋማት እንደተከፈቱ፣ የትራንስፖርት አገልግሎት እንደተጀመረና በጥቅሉ ሰላማዊ ድባብ እንደሰፈነ የአሜሪካ ድምጽ ያነጋገራቸው የከተሞቹ ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ሳምንት ቅዳሜ ባወጣው መግለጫ የክልሉ ዋና ከተሞች ከቀናት ተኩስና ግጭት በኋላ ወደ መረጋጋት እንደተመለሱ ገልጿል። የመንግስት መግለጫዎችንም ጠቅሶ እስከ 6 ወራት ሊዘልቅ የሚችለው የአስቸኳይ ጊዜ አዋጅ የተፈጻሚነቱ ቦታ ውስንና ወቅቱም ያጠረ እንዲሆን መጠየቁ አይዘነጋም። አድማጮች፣ የዚህ ዜና ዝርዝር በአብይ ርዕስ ይኖረናል። ኒጀራውያን ሰራዊታቸውን ለመደገፍ ምልመላ እንዲደረግ ጥሪ በማድረግ ላይ ናቸው። ከቀጠናው የኢኮኖሚ ማህበረሰብ ኤኳስ ወታደራዊ ጣልቃ ገብነት ባሰጋቸው በዚህ ወቅት በኒያሜ ኒጀር ያሉ ተዋጊዎች ነዋሪዎች ሰራዊታቸውን ለመደገፍ የበጎ ፈቃደኞች ምልመላ እንዲደረግ ጥሪ አድርገዋል። ሁንታው የፕሬዝዳንቱን ወደ ስልጣን የማይመልስ ከሆነ በወታደራዊ መንገድ ጣልቃ እንደሚገባ ኤኳስ ሲያስጠነቅቅ ቆይቷል። ሁንታው ድጋፍ የሚያስፈልገው ከሆነ በ10,000 የሚቆጠሩ በጎ ፈቃደኞች በውጊያም ይሁን በሕክምና እንዲሁም በአቅርቦት አገልግሎት ውስጥ ለመሳተፍ ምልመላ እንዲደረግ ጥሪ በመደረግ ላይ ነው። ይህ በእንዲህ እንዳለ ሁንታው ጠቅላይ ሚኒስትር አድርጎ በቅርቡ የሾማቸው አሊ መሐማን ላሚን ዘይን በጎረቤት ቻድ ድንገተኛ ጉብኝት አድርገዋል። በሌላ በኩል በጂሃዲስቶች የተፈጸመ ነው በተባለ የደፈጣ ጥቃት 17 ወታደሮች መገደላቸውን ሁንታው አስታውቋል። 20 ተጨማሪ ወታደሮች መጎዳታቸውንና ከነዚህ ውስጥ 6ቱ በአስጊ ሁኔታ ላይ እንደሚገኙ የመከላከያ ሚኒስቴሩ መግለጫ አመልክቷል። ጥቃቱን ፈጽመዋል የተባሉና በሞተር ብስክሌት ሲጓዙ የነበሩ ከ100 በላይ ነውጠኞች ላይ እርምጃ መወሰዱን የመከላከያ ሚኒስቴሩ ጨምሮ ገልጿል። በሊቢያ 55 ሰዎች ከመቱና ሌሎች 146 ከቆሰሉ በኋላ ተኩስ ማቆሙ የጸና ይመስላል ሲሉ የአገሪቱ መገናኛ ብዙሃን በመዘገብ ላይ መሆናቸውን የኤኤፍፒ ዘገባ አመልክቷል። በሊቢያ ተፋላሚ ወገኖች ማለትም 444ኛ ብርጌድና በአልራዳ ኃይሎች መካከል ከሰኞ እስከ ትናንት ማክሰኞ ድረስ ትሪፖሊ ውስጥ ከፍተኛ ውጊያ ተደርጎ ነበር። ከ12 ዓመታት በፊት ሀገሪቱን ድረጅም አመታት የገዙት ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ሁለቱ ተፋላሚ ኃይሎች ያዝ ለቀቅ እያደረጉ ስልጣኑን ለመያዝ ሲዋጉ ከርመዋል። በቅርቡ በአንጻራዊ መረጋጋት ተፈጥሮ የነበረ ሲሆን ይህም የተባበሩት መንግስታት ድርጅት በዚህ ዓመት ምርጫ ይደረጋል የሚል ተስፋ እንዲኖረው አድርጎ ነበር። ግጭቱ የተለኮሰው የ444ኛ ብርጌድ መሪ ኮሎኔል መሐመድ ሐምዛ በተቀናቃኙ አልራዳ ኃይሎች መያዛቸውን ተከትሎ መሆኑን የአገር ውስጥ ሚኒስቴር አስታውቋል። ኮሎኔሉ ለገለልተኛ ወገን እንዲተላለፉ በተመደውቅና ከተሰጠውና በትሪፖሊ ከሚገኘው የጠቅላይ ሚኒስትር አብዱልሐሚድ ደቢባ መንግስት ጋር ስምምነት ላይ መደረሱን የአልራዳ ኃይሎች አስታውቋል። ሁለቱም ተፋላሚ ወገኖች ከጠቅላይ ሚኒስትር ደቢባ መንግስት ጋር ስምምነት እንዳላቸው ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቀድሞ ፕሬዝዳንት ዶናልድ ትራምፕ የ2020 ፕሬዝዳንታዊ ምርጫ ውጤትን ለመቀልበስ ሞክረዋል በሚል ለአራተኛ ጊዜ መከሰሳቸውን በተመለከተ በመላ አሜሪካ የተቀላቀሉ አስተያየቶች በመሰጠት ላይ ናቸው። በጆርጂያ ክፍለ ግዛት ከህዝብ የተውጣጡ ዳኞች ግራንድ ጁሪ የቀድሞ ፕሬዝዳንት በ41 ዝርዝር ጉዳዮች መከሰስ እንደሚችሉ ሰኞ ዕለት አስታውቆ ነበር። ከአሜሪካ መዲና ዋሽንግተን ከተማ አቅራቢያ በመትገኘው አርሊንግተን ቨርጂኒያ የሚገኙና ቪኦኤ ያነጋግራቸው ነዋሪዎች ትራምፕ የገጠማቸውን የህግ ፈተና በተመለከተ ያላቸው አስተያየት የተቀላቀለ ነው። ለሀገሪቱ ጥሩ አይደሉም፣ የሚሰጣቸውም ቁጣት ሁለተኛ መልሰው ለፕሬዝዳንትነት እንዳይወዳደሩ የሚያስቆማቸው ይሆናል ብዬ ተስፋ አደርጋለሁ ስትል መሊሳ ፍሬይ የተባለች ነዋሪ አስተያየቷን ሰጥታለች። የቀድሞ ፕሬዝዳንት በማልኖርበት ከተማ ውስጥ ችግር ውስጥ ከመግባታቸው የበለጠ ብዙ አንገብጋቢ ጉዳዮች በህይወቴ ያሉ፣ ስለዚህ ለዚህ ወሬ ብዙ ትኩረት አልሰጠውም፣ እርሳቸውን በተመለከተ ምንም ግድ የለኝም ያለው ደግሞ ጄሲ ሄርናንዴዝ ነው። የትራምፕ ደጋፊዎች ክሱን ከምር የሚወስዱት አይመስለኝም። በምርጫ ዘመቻቸው ላይ ተጽዕኖ የሚኖረውም አይመስለኝም። ምክንያቱም ደጋፊዎቹ ሁሌም ይደግፋሉ እጅግ በከረረ መንገድ ያለችው ደግሞ የሊን ሮድሪገስ ነች። የክልል አቃቢያን ህጋት ጥፋት ፈጽሞ የተገኘን ሰው በተመለከተ ማድረግ የሚገባቸው አለ። የቀድሞው ፕሬዝዳንት ከተከሰሱበትም ሆነ ጥፋተኛ የተባሉበትን ጉዳይ በተመለከተ ምንም ሳይደረጉ ቆይተዋል ያሉት ደግሞ ሌላው ነዋሪ ዳሪን ማርሻል ናቸው። የዲሞክራቲክ ፓርቲው መሪዎች የትራምፕን ለክስ መብቃት ማንም ሰው ከህግ በላይ መሆን እንደማይችል አመላካች ነው ይላሉ። አንዳንድ የሪፐብሊካን ፓርቲው መሪዎች ደግሞ ክሱ ፖለቲካዊና የ2024ቱ ምርጫ መሪ ተፎካካሪ የሆኑት ላይ ያነጣጠረ ነው ይላሉ። የጀርመን ካቢኔ በካናቢስ ላይ የተጣለውን ህግ ላላ ለማድረግ ውሳኔ እንደሚሰጥ በመጠበቅ ላይ ነው። ይህም የአውሮፓ ህብረት በተወሰነ መጠን ካናቢስን ይዞ መገኘት እንዳያስከስስ እንዲያደርግ ጥርጊያ መንገድ ይከፍታል ተብሏል። ተጠቃሚዎችም ለመዝናናት ያህል የሚበቃቸውን መግዛት እንዲችሉ ያስችላል ተብሏል። ዛሬ በካቢኔ ይጸድቃል ተብሎ የሚጠበቀው ደንብ በፓርላማው መጽደቅ ይጠበቅበታል። የቀኝ ክንፍ ተቃዋሚው በአውሮፓ የህግ እንቅፋቶች እያሉም መንግስት አደገኛ እጽን ህጋዊ ለማድረግ እየሞከረ ነው ሲል ይከሳል። ይወጣል በተባለው ደንብ መሰረት ሰዎች እስከ 25 ግራም ካናቢስ ለመዝናኛ ጠቀሜታ መያዝ ይችላሉ። 3 እግር ተክልም ቤታቸው ማሳደግ ይችላሉ ተብሏል። እቅዱ የጥቁር ገበያን የሚያስወግድና የተበከሉ ምርቶች ለገበያ እንዳይቀርቡ እንዲሁም በአደንዛጭ እጽ ምክንያት የሚመጡ ወንጀሎችን ይቀንሳል ሲሉ ባለስልጣናት ይናገራሉ። በመጨረሻም እንግሊዝና ስፔን ለመጀመሪያ ጊዜ በሴቶች የዓለም እግር ኳስ ዋንጫ ፍጻሜ ለመሳተፍ በቅተዋል። ከኒውዚላንድ ጋር በጋራ የሴቶች የዓለም ዋንጫን በማስተናገድ ላይ የምትገኘው አውስትራሊያን 3-1 በሆነ ውጤት ዛሬ በማሸነፏ ነው የአውሮፓ ሻምፒዮኗ እንግሊዝ ለዋንጫ ጨዋታ የበቃችው። እንግሊዝና ስፔን ዋንጫውን ለማንሳት የመጨረሻውን ፍልሚያ እሁድ ያደርጋሉ። አውስትራሊያና ስዊድን ለሶስተኛ ደረጃ የሚያደርጉትን ጨዋታ ቅዳሜ ያከናውናሉ። አድማጮች ለምሽቱ የተያዘው ዜና በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የሮም ምሽት ናፊያስር 2015 ዓ.ም መስተናግዶአችን እስከ ምሽቱ 4 ሰዓት ድረስ የሚዘልቅ ይሆናል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የደንገረመው መስተናግዶን በመምራት ጽዮን ግርማ፣ በአርቶቱ ኤልያስ አስማረ በቅንብሩ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባዬ ገበያውና ከሌሎች ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዕለቱ ወደ አሰናዳነው አብይ ርዕስ እንሻገራለን። በግጭት የተነበቱት የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ ናቸው ተባለ። ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ያነጋገርናቸው ነዋሪዎች ገልጸዋል። የክልሉን ዋና መዲና ባህር ዳርን ጨምሮ በጉንደር፣ በፍኖተ ሰላምና ሸዋሮቢት እንዲሁም በሌሎችም ከግጭቶች የወጡ ከተሞች ዛሬ ረቡዕ የንግድ ተቋማት እንደተከፈቱ፣ የትራንስፖርት አገልግሎት እንደተጀመረና በትጥቁ ሰላማዊ በጥቅሉ ሰላማዊ ድባብ እንደሰፈነ የአሜሪካ ድምጽ ያነጋገራቸው የከተሞቹ ነዋሪዎች ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት።
ሰማቸውን እንዳንጠቅስ የተየቁን አንድ የባህር ዳር ከተማ ነዋሪ ዛሬ እረቡ የክልሉ ዋና ከተማ ሙሉ በሙሉ በሚባል ደረጃ ሰላማዊ እንቅስቃሴ እንደሚታይባት ገልጸውልናል።
ዛሬ ያው ተሰነበተው ባጃጅ ተዘግቶም ስለነበረ ዛሬ ባጃጅ እንቅስቃሴው ስለተከፈተ ያለው ድባብ ደስ የሚል ድባብ ነው ያለው። ቆንጆ ነው። ንግዱ የሎች ንግድ ቢሮዎችም እየተከፋፈቱ ነው። ባንኮችም ሁሉ ባንኮች እየሰሩ ነው። ዛሬ ያለው ድባብ ደስ ይላል። ማህበረሰቡ ያው ከትናንት ነው የተሻለ ነው። ብዙም ባይሆንም ማህበረሰቡ የሱቆች መከፋፈት የተወሰነ ያው በማይባል በኩል ደህና ነው። ከትናንት ነው የተሻለ ነው። ቀበሌዎች ንግዶች ምናምን ተከፍተዋል። ገበያ አካባቢ ያው አቅርቦቱ የለም እንጂ ሰው እንቅስቃሴው አለ። ግን አቅርቦቱ ያን ያህል ስለሆነ የሚከፈቱ ሱቆች ያን ያህል ባይሆንም ዘው ዝሮ ዝሮ እዛ አካባቢ ያለው አቅርቦት ያለው እየተንቀሳቀሰ።
ሌላው የጎንደር ከተማ ነዋሪ የሆኑ አስተያየት ሰጪ ካለፉት 3 ቀናት በተሻለ ዛሬ ሰላም በመስፈኑ የንግድ ሱቆች ተከፍተው እንደተመለከቱና የመንግስት አገልግሎት ሰጪ ተቋማትም ስራ እንደጀመሩ ገልጸዋል። ዳሩ ግን የኢንተርኔት አገልግሎት እንደተዘጋ በመሆኑ ወደ ቢሮ ገብቶ ስራ ለመስራት እንቅፋት እንደፈጠረባቸው አስተያየት ሰጪው አመልክተዋል።
ከሰሞኑ ከሰኞ ጀምሮ የመኪና እንቅስቃሴ እንዳለ ይታወቃል ጀምሯል በደም ከዛሬ ነሐሴ 10 ጀምሮ ደግሞ የባጃጅ እንቅስቃሴ ጀምሯል በመላ ከተማ። እኔ አሁን ላይ የምኖረው አዘዞ ነው እና አዘዞም ወደ ማራኪም ፒያሳ ማካል ተንቀሳቅሻለሁ። እስካሁን ባለው ምንም አይነት ቶክስ ነገር አልሰማንም። አንጻራዊ የሆነ ሰላም አለ ማለት ነው። በቀደም ከትናንት በፊትም ወደ በተለም ባራዳ ወይም ቅዳሜ ወደ እንጠን አካባቢ ነበርኩኝ እና ከዛ የንግድ ቦታዎች ሙሉ በሙሉ ማለት ይቻላል ሁሉም ለተገልጋዮች ክፍት ናቸው። እኔም እዛው ቦታ ሂጅ አገልግሎት አግኝቼ ተመልሻለሁ። የሚያስፈልገኝ ሸቀጦች ሸምቼ መጥቻለሁ። አሁን ላይ ያው ከተማው ላይ የመከላከያ ሰራዊት ፓትሮል ሲያደርጉ ይታያሉ። በብዙ አካባቢዎች ሙሉ በሙሉ ጎንደር አካባቢ ፓትሮል ያደርጋሉ ወይም ይንቀሳቀሳሉ። ስልክ በደንብ መስራት ጀምሯል። ያው የስልክ አገልግሎት አልተቋረጠብንም። ነገር ግን የኢንተርኔት አገልግሎት ሙሉ በሙሉ ማለት ይቻላል ምንም አይነት የኢንተርኔት አገልግሎት የለም። እኔም ዩኒቨርሲቲ አስተማሪ ነኝ። ኢንተርኔት እጅግ በጣም ፈልግ ነበር ማግኘት አልቻልኩም። ኢንተርኔት ባለመኖሩ ምክንያት ብዙ ስራዎች ተስተጓጉለውብኛል። ለምሳሌ ዩኒቨርሲቲ አካባቢ ስራ ተጀምሯል። እኔ እዛ ዩኒቨርሲቲ ነው የምሰራው ክፍት ነው። ሌሎችም ተገልጋዮች እንደምሰማው እኔ እየተዛዘረ ቼክ አላረኩም ግን አብዛኞቹ ክፍት እንደሆኑ ነው ያለኝ መረጃ ኢንፎርሜሽን።
በአማራ ክልል ሐምሌ 27 ቀን 2015 ዓ.ም ጀምሮ በልዩ ልዩ ከተሞች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረው ትጥቃዊ ግጭት የሰው ህይወት እንደጠፋና ንብረትም እንደወደመ ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ቅዳሜ ባወጣው መግለጫ የክልሉ ዋና ዋና ከተሞች ከቀናት ተኩስና ግጭት በኋላ ወደ መረጋጋት እንደተመለሱ ገልጿል። የመንግስት መግለጫዎችንም ጠቅሶ እስከ 6 ወራት ሊዘልቅ የሚችለው ያስቸኳይ ጊዜ አዋጅ የተፈጻሚነቱ ቦታ ውስንና ወቅቱም ያጠረ እንዲሆን ጠይቋል። በክልሉ የምዕራብ ጎጃም ዞን ፍኖተ ሰላም ከተማ ኤፍኤስአር በተባለ ተሽከርካሪ ተጭኖ በነበሩ ወጣቶች ላይ ባለፈው እሁድ በተፈጸመው ጥቃት 26 ሰዎች እንደሞቱና 50 የሚደርሱ ሰዎች ደግሞ ቆስለው ወደ ሆስፒታል እንደገቡ መዘገባችን ይታወሳል። የዛሬ ረቡዕ የከተማዋን የጸጥታ ድባብ የጠየቅናቸው ነዋሪ መለስተኛ ሰላማዊ እንቅስቃሴ መኖሩንና የመንግስት አገልግሎት ሰጪ ተቋማት ግን ሙሉ ለሙሉ ስራ እንዳልጀመሩ ገልጸዋል።
የፍኖተ ሰላም ከተማ ከትናንትናው ዛሬ የተሻለ አንጻራዊ እንቅስቃሴ አንጻራዊ ሰላም አለ። ባጃጆች ይንቀሳቀሳሉ። ከዛ ውጭ ግን ሆቴሎች፣ ግሮሰሪዎች አሁንም ዝግ ናቸው። ከመንገድ በኪስ መንገድ አካባቢ የተወሰኑ እንትኖች አሉ፣ ግሮሰሪዎች። ከዛ ውጭ ግን ያን ያህል አይደለም። ዛሬ ባጃጅ ሙሉ በሙሉ አይንቀሳቀስም። የተወሰኑ ባጃጆች ናቸው። ሌላ የህዝብ አገልግሎት የሚሰጡ ተቋማትም አይሰጡም። ተሽከርካሪዎችም እንደዚህ።
አገር አቋራጭ ትራንስፖርት አይተሃል?
የለም፣ ምንም አይነት እንቅስቃሴ የለም። አገር አቋራጭ እንደዚህ ምናልባት እነዚህ ደረቅ ጭነቶች የተወሰነ እንቅስቃሴ እንትን የሚያደርጉ አሉ። ተሳቢዎች፣ አይሱዞች፣ ኤክስኤስአሮች የተወሰነ እንቅስቃሴ ያደርጋሉ።
ከየት ተነስተ
እንግዲህ ቅርብ አካባቢ ምናልባት ከደንበጫ ከቡሬ አካባቢ ወደ ፍኖተ ሰላም ወደ ደንበጫ እንደዚህ የሚሄዱ ወደ ጅጋ የሚሄዱ የተወሰኑ አሉ። ለምሳሌ ጫካ ላይ የነበሩ ወደ ከተማ የመጠጋት እንዲህ አይነት እንቅስቃሴዎች አሉ። አሁን ላይ የመንግስት መዋቅር አለ ማለት አይቻልም። እያንዳንዱ ተቋማት ዝግ ናቸው፣ አገልግሎት አይሰጡም። የመንግስት ሰራተኛውም ሁሉም በድጋፍ በየቤቱ ነው ያለው። ምንም አይነት እንቅስቃሴ የለም። አሁን ከተማን የተቆጣጠረ ያው መከላከያ ነው፣ ግን በቢሮ ደረጃ ይሄም ትዩ ነገር የለም። ዝም ብሎ አስፋልት ይዞ እንትን ከማለት ውጭ ሌላ ተቋማት አልተከፈቱም። የመንግስት ሰራተኛው ስራም አልጀመረም። ኢቨን ሆቴሎች አገልግሎት አይሰጡም። የተወሰነ የጀበና ቡና የሚሸጡ አካላት የተወሰነ ነገር ጀምረዋል። ከዛ ውጭ ግን እያንዳንዱ ማህበረሰብ የዚህ በተጎዱ ግለሰቦች ቤት በማስተዛዘን በየቤታቸው በመሄድ ነው ያለ። አብዛኛው
ለቀናት በግጭት ውስጥ የቆየችው በሰሜን ሸዋ ዞን የሸዋሮቢት ከተማም ከትላንት በስቲያ ሰኞ ጀምሮ ሰላሟ እየተሻሻለ እንደመጣ ስማቸው እንዳይጠቀስ የጠየቁን የከተማዋ ነዋሪ ነግረውናል።
ሁሉ መሰለኝ ዛሬ የክስት ነው። ዛሬ ሌላ በተሽከርካሪ በተመለከተ ባጃጅ ዛሬ አልሰራም። የባጃጅ እንቅስቃሴ ዛሬ የለም። ዛሬ ጀምራል ተብሎ ነበረ ሚዲያ ዜና ጀምረም። እኛ ጋር የተኩስ ድምፅ የለም። በቃ ደህና ነው፣ ሰላም እስካሁን ድረስ። በዚህ ሰሞን ደህና ነው፣ መከላከያ አለ። በዚህ ሳምንት ይሻላል፣ ደህና ነው። በከበፊቱ ከጦርነት ሰሞን አሁን ደህና ነው። እሁድ ጀምሮ ወደኛ ሳምንት
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሰኞ ባወጣው መግለጫ መንግስት በአማራ ክልል ያሉ ከተሞችን ከፋኖ ታጣቂዎች ነጻ ማድረጉን ማስታወቁን ተከትሎ በአንዳንድ አካባቢዎች አንጻራዊ መረጋጋት እንደሚታይ ጠቁሟል። የክልሉን አጠቃላይ ሰላማዊ ሁኔታ ለመጠየቅ ለአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በእጅ ስልካቸው ላይ ብንደውልም ጥሪው ባለመነሳቱ ምክንያት መረጃ ለማግኘት አልቻልንም። በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር ሰማ ጥሩነህ በክልሉ ብዙሃን መገናኛ በኩል ቀርበው በሰጡት መግለጫ በክልሉ የተስፋፋው ግጭት በልማትና በኢኮኖሚ ላይ ጫና መፍጠሩን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የምሽቱን የአማርኛ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አብይ ርዕስ ዘገባችን እዚህ ላይ ተጠናቀቀ። ወደ መጽሔት ክፍለ ጊዜ እንሻገራለን። የፋኖ ታጣቂዎች ወደ ኦሮሚያ ክልል በመግባት ጥቃት ፈጽመዋል መባሉን አስተባበሉ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች ሰሞኑን በኦሮሚያ ክልል ሰሜን ሸዋ ዞን መንዲዳ ከተማ ገብተው ጥቃት እንደፈጸሙ የአካባቢው ነዋሪዎችን ዋቢ በማድረግ መዘገባችን የሚታወስ ነው። በመንዲዳ ከተማ በፋኖ ታጣቂዎችና በክልሉ የጸጥታ አካላት መካከል በነበረው ግጭት ከኦሮሚያ ክልል በኩል 3 ሰዎች እንዲሁም ደግሞ ከፋኖ ታጣቂዎች ደግሞ 8 ሰዎች መገደላቸውን አንድ ማኝና የወረዳውን ባለስልጣን በዘገባው ላይ ገልጸው ነበር። ለዚህ ክስ የፋኖ ታጣቂዎች በዛሬው ዕለት በሰጡን ምላሽ በወቅቱ ወደ ደብረ ብርሃን እየተንቀሳቀስን እያለ ለተፈጸመብን ጥቃት የመለስነው ያጸፋ ምላሽ ነው ሲሉ ተናግረዋል። በግጭቱ በሰላማዊ ሰዎች ላይ ጥቃት እንዳልፈጸሙ ገልጸዋል። በስፍራው ከተካሄደው ግጭት በኋላ ባብቹና ኛ ወረዳ የሚኖሩ የአማራ ተወላጆች በማንነታቸው ብቻ ለእስር እየተዳረጉ እንደሚገኙም የፋኖ ታጣቂዎቹ አመላክተዋል። የወረዳው የኮሙኒኬሽን ጽፈት ቤት ኃላፊ አቶ አብደታ ኃይልዬ ለአሜሪካ ድምጽ በሰጡት ምላሽ ከግጭቱ ጋር ተያይዞ በቁጥጥር ስር የዋሉ ሰዎች መኖራቸውን ገልጸው ነገር ግን ጽንፈኛ ካሏቸው ታጣቂዎች ጋራ ሲተባበሩ የነበሩ ናቸው እንጂ በማንነታቸው የታሰሩ አይደሉም ሲሉ ተናግሯል። ኬኔዲ አባተ ዝርዝር ዘገባ አለው።
ባለፈው ሳምንት ናሴ 1 ከአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋይ ወረዳ የተነሱ የፋኑ ታጣቂዎች በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛወረዳ መንዲዳ ከተማ ገብተው ጥቃት ፈጽመዋል በሚል የቀረበባቸውን ክስ አስተባብለዋል። የአሜሪካ ድምጽ ስለ ጉዳዩ ባለፈው ሳምንት በሰራው ዘገባ የፋኑ ታጣቂዎች በመንዲዳ ከተማ ጥቃት ስለመፈጸማቸው የወረዳው የኮሙኒኬሽን ኃላፊ አቶ አብደታ ኃይልዬ እንዲሁም የአካባቢው ነዋሪ የሆኑ ሌላ አስተያየት ሰጪ መናገራቸውን ማካተቱ ይታወሳል። በወቅቱ በስፍራው እንደነበረ ጠቅሶ ስለተፈጠረው ሁኔታ ለአሜሪካ ድምጽ አስተያየቱን የሰጠ አንድ የፋኖ ታጣቂ ነኝ ያለ ግለሰብ በበኩሉ የፋኖ ታጣቂዎች ወደ ደብረ ብርሃን ከተማ በመጓዝ ላይ እያሉ በመንዲዳ አካባቢ በነበሩ የኦሮሚያ ክልል የጸጥታ ኃይሎች ጥቃት ተከፈተብን እንጂ ወደ ስፍራው ጥቃት ለመፈጸም አልሄድንም ብሏል።
ያው ናሴ አንድ ተፈጥሮ የነበረው ሁኔታ እና ወንድሞቻችን ደብረ ብርሃን ላይ ጥቃት እንደደረሰባቸው መረጃ ደረሰ። ከዛ ያው እዚህ አካባቢ የነበሩ የሚንቀሳቀሱ ከኛ ጋር የነበሩ ልጆችን ወደዛ ይዘን እየሄድን ነበረ፣ ወደ ደብረ ብርሃን ማለት ነው። ጓደኛ ወንድሞቻችን ጋር ለመድረስ ስንሄድ የነበረው ቁጥር በ50 አካባቢ ነበር። እና እዚህ መንዲዳ የሚባለው አካባቢ ላይ ምንም ይገጥመናል ብለን አልጠበቅንም ሲጀምር ማለት ነው። ከዛ ያው ሚኒሻና ፖሊስ ምናምን አስተባብረው ከተማው መግቢያ አካባቢ ጠበቁን። ከኛ በኩል አብረኝ ከፊት የነበረ ልጅ ነበረ፣ እሱን መቱብን ማለት ነው። መጀመሪያ ላይ እኛ ተኩስም አለ ብለን አላሰብንም። ምንም የጠረጠርነው ነገር ስላልነበረ እስከ ዛሬ በኩል ነው የምናልፈው። ከዛ ተኩስ ገጠሙን ማለት ነው። ዞረን በጀርባ ወርጠናቸው ያው የሚመታውን መተናል። ውጊያው የቆየው ከ2 ሰዓት እስከ 3 ሰዓት በግምት ማለት ሰዓት ያው በዛ ሰዓት ተደናጠም ስለነበር ሰዓት አላሱ ግን እስከ 2 ሰዓት እስከ 3 ሰዓት ያለውን ጊዜ ከተማውን ተቆጣጥረን ነው። የሚመታውን ከመታን በኋላ የራሳችን ኃይል ጭነን እንደገና ወደኋላ ተመለስን ማለት ነው።
ስማቸው እንዲጠቀስ ያልፈለጉ አንድ የአብቹናኝ አወረዳ አመራርም በወረዳው ከተማ የተኩስ ልውውጥ የተካሄደው ወደ ደብረ ብርሃን በማቅናት ላይ የነበሩ የፋኖ ታጣቂዎችን አናሳልፍም ካሉ የኦሮሚያ ክልል የጸጥታ ኃይሎች ጋር ነው ማለታቸውን ባለፈው ሳምንት ባጠናቀርነው ዘገባ ላይ አካተናል። በወቅቱ በተፈጠረው ግጭት ሰላማዊ ሰዎችን ጨምሮ 3 ሰዎች መገደላቸውን የአካባቢው ነዋሪ ለአሜሪካ ድምጽ ገልጸው ነበር።
ከአማራ ክልል ደነባ ከሚባል ከተማ የመጡ የፋኖ ታጣቂዎች ተኩስ ከፈቱ። የመንግስት ጸጥታ ኃይልም ተኩስ ጀመረ። በከተማዋ ለሰዓታት የተኩስ ልውውጥ ነበር። 3 ሰዎች ተገደሉ። አንድ ተማሪ፣ አንድ መደበኛ ፖሊስ እና የኦሮሚያ ልዩ ኃይል የነበረ በአጠቃላይ 3 ሰዎች ተገድለዋል።
የወረዳው የኮሙኒኬሽን ጽህፈት ቤት ኃላፊም እንዲሁ በኦሮሚያ በኩል 3 ሰዎች እንዲሁም 8 የፋኖ ታጣቂዎች መገደላቸውን ገልጸው ነበር። ስሙ እንዳይጠቀስ የጠየቀው የፋኖ ታጣቂ በበኩሉ በነበረው ግጭት ፋኖ በሰላማዊ ሰዎች ላይ ምንም አይነት ጥቃት እንዳልፈጸመ ገልጾ 8 የፋኖ ታጣቂዎች ተገድለዋል መባሉም ሐሰት ነው ሲል ተናግሯል።
እኛም ምንም አይነት ከህዝብ ጋር እንደ ህዝብ ግጭትም ሆነ ምንም ስለሌለን ወይም ህዝብን የመውረር ፍላጎት የለን። ገብተናል እኮ ገብተን ባንክም ሁሉም ፈርጥቆ ነው የጠፋው አይደል? የመዝረፍ ህዝብን የማዋረድ እንትን ቢኖረን ቤት ለቤት እየገባን የተለያዩ ጥቃቶችን መፈጸም እንችላለን። ማንም አልነበረም በሰዓቱ ማለት ነው። ግን እንደዛ ስላልነበር የኛ ፍላጎት ማንንም ሳንነካ ጥለን ይወጣል ከህዝብ ጋር ስላልነበር ችግራችን ሆነ። በእኛ በኩል ግን 8 ሰው ገለንባቸዋል ምናምን የሚባሉ ምናልባት እነሱ አንገለው ሊሆን ይችላል። በፋኖ ስም ያሰሩት እዛው የአካባቢ ነዋሪ ገለው ሊሆን ይችላል እንጂ ከእኛ ክሄድ ነው ከእኛ አባል 2 ልጅ ብቻ የቆሰለ እንጂ የሞተም የለብንም ማለት ነው።
በአማራ ክልል ሰሜን ሸዋ ዞን የምትገኘው የሲያደብርና ዋይ ወረዳ ፋኖ የህዝብ ግንኙነት አስተባባሪ ስለመሆኑ የተናገረና ስሙ እንዳይጠቀስ የጠየቀ ሌላ ግለሰብም በፋኖ ላይ የቀረበውን ውንጀላ አጣጥሏል።
ከደነባ ወደ ደብረ ብርሃን ለመሄድ ነበረ እንቅስቃሴ የነበረው ማለት ነው። እና መንዲዳ የምትባለው ከተማ የኦሮሚያ ክልል ናት። ከዛ አልፎ ነው ደብረ ብርሃን የሚሄደው። እና እነሱ ጋራ የሆነ እነሱን ለመተንኮስ ወይ ለሌላ ነገር አልነበረም። በቃ ለማለት ብቻ ነው መንገዱ በዛ ስለሆነ ማለት ነው። እና በዘማል መንገድ ላይ ያው አታሳልፍም ብለው ተኩስ ከፈቱ። ከኛንቶሽውን የሞተሰው የለም ወራሽቶች ብቻ ካላን ጉዳት ደርሶባቸዋል።
ከሁለቱም ወገኖች ደረሰ ስለተባለው የጉዳት መጠን የአሜሪካ ድምጽ ከገለልተኛ አካል አላጣራም። ከግጭቱ በኋላ በአብቹና የአወረዳ የሚኖሩ የአማራ ተወላጆች በማንነታቸው ብቻ ለእስር እየተዳረጉ ነው ሲሉም የፋኖ ታጣቂዎች አመልክተዋል።
በማንነታቸው አማራ በመሆናቸው አብዛኛው እዛ ከተማ ላይ ቤት ለቤት እየዞሩ ማለት በየእስር ቤቱ ሞልቶ ወደ ሌላ አካባቢ እየተጫነ አሁን ማለት ነው። አንድ ባንድ ተለቀቁ የታጠቃይል ሳይሆን በማንነቱ
የወረዳው የኮሙኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ በሰጡት ምላሽ ከግጭቱ ጋር ተያይዞ በወረዳው በቁጥጥር ስር የዋሉ ሰዎች መኖራቸውን ገልጸዋል። ይሁን እንጂ በቁጥጥር ስር የዋሉት ሰዎች ጽንፈኛ ካሏቸው ታጣቂዎች ጋር ሲተባበሩ የነበሩ እንጂ በማንነታቸው እየታሰሩ አይደሉም ብለዋል።
እና ያሰርነው ያለው ያኔ ጋውላይ ጥቃት ሲነሰብን ድጋፍ የሰጡትን ነው እንጂ በብሔር ለይተን አማራ የሆነውን ለይተን እያፈርን አይደለም። ይህ ተሳሳተ አመለካከት ነው። ከነሱ ጋር የሆነ የነሱ ድጋፍ የሰጠ ኦሮሞ ሆኖ የታሰረ አለ። ግን እኛ አማራ ስለሆነ ለይተን እንደዚህ አይነት አመለካከትም እዛችን ውስጥም የለም፣ አመራራችን ውስጥም የለም። እንደዚህ አይነት ነገር የታሰበም አይደለም። ለምሳሌ አሁን ፋኖ ከተማ ገብቶ ውጊያውን እየተዋጋ ያለ እንኳን መጣልን የእኛ ጀግና ምናምን ብሎ ሲያጅቡ የነበሩትና ከተማ ውስጥ በሞቶር ሄዶ አመራር የት እንዳለ የፖሊስ አካል የት እንዳለ ምን ያህል ኃይል በከተማችን እንዳለ መረጃ ሲሰጡ የነበሩትን የታሰሩ እና ሌሎቹ ደግሞ በፊትም ከነሱ ጋር ግንኙነት አላቸው ብለን የተጠራጠርነውም የታሰሩ አሉ። ከነሱ ቤት ደግሞ መሳሪያ ሁለት ክላሽ አራት ክላሽ የተገኘ አለ። በቤታቸው ምርመራ ላይ ናቸው፣ ፍርድ ቤት እየቀረቡ ነው፣ ጉዳያቸው እየተጣራ ነው። ከነዚህ ውስጥ ደግሞ ታስሮ ያው በጥርጥር ስለሆነ የታሰሩት አሁን የተፈቱ አሉ። ከታሰሩት ብዙዎች ተፈቷል።
ይህ በእንዲህ እንዳለ የአማራ ክልል ግጭት ከተከሰተ በኋላ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ በኦሮሚያ ክልል ከፋኖ ታጣቂዎች ጋር ግጭት መፈጠሩ ተገልጿል። መንዲዳ ከተማ ላይ ግጭት ከተፈጠረ ከጥቂት ቀናት በኋላ ባለፈው እሁድ ነሐሴ 7 ደግሞ በሆሮ ጉድሩ ወለጋ አሙሩ ወረዳ በፋኖ ታጣቂዎች በተፈጸመ ጥቃት አንድ ሰው ሲሞት ሁለት ሰዎች ቆስለዋል ሲል የወረዳው ኮሙኒኬሽን ጽህፈት ቤት በማህበራዊ የትስስር ገጹ ገልጿል። አንድ የወረዳው ነዋሪም ተፈጸመ ስላሉት ጥቃት ተናግረዋል።
ነሐሴ 7 አሙሩ ወረዳ ላይ ተፈጸመ ዝርፊያና የሰው ህይወት መቅጠፍ እንደለመደው የጭፍተኛ አክራሪ ቢሰለው አንድ የሰው ህይወትና የሰው ንብረትን
የአሜሪካ ድምጽ ይህን ክስ በተመለከተ ከገለልተኛ አካል ማጣራት አልቻለም። በአካባቢው ጥቃት ፈጽመዋል ተብለው ክስ ከቀረበባቸው የፋኖ ታጣቂዎችም አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁንና በአማራ ክልል ሰሜን ሸዋ ዞን የሲያደብርና ዋዩ ወረዳ ፋኖ አባል መሆናቸውን የገለጹት አስተያየት ሰጪዎች በኦሮሚያ ክልል ፋኖ ጥቃት ፈጽመ በሚል የሚቀርበው ክስ ሐሰት ነው ብለዋል።
ፋኖ ከክልሎች ወጥቶ ጥቃት የሚፈጽም አይደለም ማለት እዛ አካባቢ ያሉ አማራዎች ራሳቸውን ለመከላከል የሚያደርጉት ጥረት ነው። ፋኖ ከሌላ ቦታ ገባ አይደለም።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የትጥቅ ግጭት ከተቀሰቀሰ በኋላ በኦሮሚያ ክልል ስለተፈጠሩ ግጭቶች ከክልሉ መንግስትም ይሁን ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀድሞ ደቡብ ክልል በመባል የሚታወቀው የመንግስት ሰራተኞች በአዲሶቹ ክልል የተደረገው ምደባ ኢፍትሃዊና ከፍላጎታችን ውጪ ነው ሲሉ ቅሬታቸውን ለአሜሪካ ድምጽ ገለጹ። በቁጥር የበዙ ሰራተኞች ትናንትናና ዛሬ የቅሬታ ዶሴያቸውን ይዘው ወደ ክልሉ ርዕሰ መስተዳደር ጽህፈት ቤት የሄዱ ሲሆን በደል ደርሶብናል ሲሉም አማረዋል። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤትና የደቡብ ክልል ፐብሊክ ሰርቪስ እንዲሁም የሰው ልማት ሀብት ቢሮ በአወዛጋቢው የሰራተኞቹ ምደባ ጉዳይ ማብራሪያ ለመስጠት ፈቃደኛ እንዳልሆኑ በተለያየ መንገድ ገልጸዋል። የክልሉ መንግስት ተጠሪና በብልጽግና ፓርቲ የደቡብ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ ባለፈው ሳምንት ሰራተኞችን ለማህበራዊ ቀውስ ሳይጋለጡ በአዲሶቹ ክልሎች እንዲመደቡ የተጠና ስልት እየተዘጋጀ እንደሆነ ተናግረው ነበር። ይሁንና ሰራተኞቹ መደባው ኢፍትሃዊና ማህበራዊ መሰረቶቻችንን ያናጋ ነው ሲሉ ቅሬታቸውን አሰምተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተጨማሪ አለው።
በሺዎች የሚቆጠሩ የቀድሞ የደቡብ ክልል መንግስት ሰራተኞች ትናንትናና ዛሬ በስራቸው ላይ አይደሉም። ያደረዙት ክልሎች ሰራተኞች ምደባ ቅሬታ ፈጠረባቸው። እነዚህ ሰራተኞች የቅሬታ ደውስ ይዘው የክልሉ ሚኒስትር አደረደጅ ሲጠኑ ሁለት ቀናትን አሳልፈዋል። ምስላቸው እንዳይታይ ስማቸውም እንዳይገለጥ ጠየቁ። የ950 ብር ደሞዝተኛና የሶስት ልጆች እናት መሆናቸውን ተናገሩት። ቅሬታ አቅራቢ ደረሰብኝ በሚልስ ዱብዳ በከፍተኛ ጭንቀት ላይ መውደቃቸውን ተናግሯል።
1100 ብር ነው ደሞዚ። ከዛ ተቆራርጦ 950 ብር ይደርሳል እጄ ላይ። በ950 ብር ክራይ ካፌጂ ሁለት ልጆች ዩኒቨርሲቲ አስተምሬ ማህበራዊ በዛ ላይ መጦራት እናት አለችኝ። ይሄን ይያለ መንግስት እጃችንን አጠጥበን እንደተቀበልነው ለምን ሰራተኛ ይሁሉ ሰራተኛውን እዚህ ጋር መፍሰስ ለሱ ምን ይሰማዋል? ክልል ብሎ የመረጠ እንደ ፍላጎት የመረጠው ክልል ማድረግ ይችላል። ግን መንግስት ሰራተኛ ሲቪል ሰርቪሱ እያወቀ ሲቪል ሰርቪሱ ይሄን ቅሬታ መስማት ሲችል ይሁሉ ሰራተኛ ወይ ቀርቦ አላነጋገረም። ይሄ ሁሉ አንድ ለኔ ብቻ አይደለም ለሀገር ነው የመጣው። ግን የሀገር ከፈቀማሽኛ ነው 900 ብር ዲጂ ምራቤ ዲጂ ምንድነው ማደርገው? በከራይ ነው ለዚህ ነው ከማረከው ለኔ ነው ማረከው ትራንስፖርት ነው ማረከው። ይሄ መንግስትም ማንኛውም አካል ይሰማኛል የሚል አካል ፍርዱን ይስጥ።
ከአራቱ ክልሎች ውስጥ አንደኛ ምርጫቸው ሲዳማ ክልል የሆኑት ሌላ የአራት ልጆች እናት ወይዘሮ ደምለ ሰይፉ ድብደባው ፍትሃዊ አይደለም ይላሉ።
ፍትሃዊ ያልሆነበት ምክንያት አንደኛ ባለስልጣን ባጠቃላይ ሚስቶቻቸው ሲዳማ ክልል ላይ ነው መደቡት። እኛ ባልመረጥንበት ባልፈለግንበት ምዕራብ ነው የተመደብነው። በመጨረሻ ቀንም ይሄ የምታየው ህዝብ ሁሉ ቅሬታው ሊያሰማ ነው። ቤተሰብ አለን፣ ልጆች አሉን፣ ቤት አለን። ሲቀጥል ደግሞ የኑሮ ውድነት አለ፣ ደሞዛችንም ራሱ የራሱ ተጽዕኖ አለው። ይሄንን መንግስት ፍትሃዊ እንዲሰጠንና ትክክለኛው ምደባው ራሱ ትክክለኛ እንዳለ እከተይ ልከተል ነው በቃ።
የቅሬታችን ዶሴንም እየሰበሰበው ያሉት ለይምሰል አድርገን ነበር ለማለት እንጂ ይሄ ነው የሚባል መፍትሄ ይሰጣሉ ብለን አናምንም ሲሉም ተናግሯል። ባለቤታቸው በሲዳማ ክልል እንደሚሰሩ ተናግረው እሳቸው ወደ ደቡብ ምዕራብ ኢትዮጵያ ክልል መመደባቸውን ገልጸው አላማው እንዳልገባቸውም ተናግሯል።
ሲዳማ ክልል ውስጥ ነው እኔ የምሰራው፣ ባለቤቴ የሚሰራውም እዚህ ነው። ልጆች አሉኝ። ልጆቼን፣ ቤቴን፣ ባለቤቴን ጥዬ መሄድ አልችልም። ምክንያቱም አንደኛ ተፋቱ ነው፣ ተፋታችሁ ለየብቻ ኑሩ ነው፣ ልጆቻችሁን ጥላችሁ ለየብቻ ኑሩ ነው።
የህግ ምርምር ባለሙያ ነኝ የሚሉት ወይዘሮ ማዕዶት ሰለሞን በበኩላቸው በጎፋ ዞን ሳውላ ከተማ መመደባቸውን ትናንት በቢሮአቸው በር ላይ በተለጠፈው ዝርዝር ማውቃቸውን ተናግሯል። የቅሬታ ደውስ ይዘው በክልሉ ርዕሰ መስተዳድር ቢሮ ቅጥር ግቢ አካባቢ ከተሰበሰቡ ሰራተኞች መካከል አንዱ ሲሆኑ የተመደቡበት ቦታም ያለ ፍላጎታቸው እንደሆነም ገልጿል።
ክልል ፈረሰ በሚል ሰበብ ሰራተኛውን ወደ ተለያየ ቦታ አፈናቅለዋል። እኔ እንደራሴ ለምሳሌ የልጆች እናት ነኝ፣ ባለቤቴ የሚሰራው እዚህ ነው። እኔ የተመደብኩት ሳውላ ነው። ሳውላ ማለት እንግዲህ ሌላ ክልል ላይ ማለት ነው። ይህ ተግባር ትዳርን የሚበትን ቤተሰብን የሚበትን ተግባር ነውና ይሄን ቅሬታ ላስገባ ነው የመጣሁት። ሁሉም እዚህ ጋር ያለው ሰው ቅሬታ ለማስገባት ነው። ምክንያቱም የተሰራው ስራ አንደኛ ፌር አይደለም፣ ሁለተኛ በጠቅላላ እንደ ነዋሪ እንደ ዜጋ ስናስበው አንድን ሰው ከአንድ ቦታ ተነስተው ወደ ሌላ ቦታ ሂድ ስትለው ተራ ህጻን ልጅ ወይም ወንደላጤ ወይም ወጣትን እንኳን እንደዛ ብትለው ማይሆን ሆኖ ሳለ ቤተሰብ አስተዳዳሪ፣ ትዳር፣ ልጆች ያሉን እዚህ ሴትል አድርገን የምንኖር ብዙ 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 ከተማ ውስጥ ብዙ አይነት ቋሚ ነገር ያሉን ሰዎች ድንገት ተነስተ እዚህ ሂድ፣ አንተ እዛ ሂድ፣ አንተ እዚህ ሂድ ብሎ እንደቀላል ፌስታልህን ይዘህ ሂድ እንደሚባለው በዛ መልኩ ነው የተሰራውና ይሄ ቤተሰብን ማፍረስ ማለት ሀገር ማፍረስ ስለሆነ ቅሬታ ለማቅረብ ነው። ቅሬታ
ሰራተኞቹ በስራ ልምዳቸው በትዳርና በጤና ሁኔታቸው መሰረት ቅጭ እንዲሞሉና በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች እንደሚመደቡ ቢነገራቸውም መስፈርቱ ተግባራዊ አልሆነም ይላሉ ወይዘሮ ማዕዶት።
ዛሬ ላይ እያንዳንዱ ቤት ይሄ ነገር ገብቷል። እያንዳንዱ ቤተሰብ ውስጥ ወላጅ ትምህርት ቤት አስመዝግበናል። ልጆቻችንን ብዙ ብር አውጥተን አስመዝግበናል። ልጆቻችን እዚህ ቤተሰቦቻችን ልጆቻችን ስራችንን ብለን ኑሯችንን ብለን ቤት ሰርተው ብዙ አሉ፣ ብዙ አይነት ህይወታቸውን መስርተው ያሉና ያን ሁሉ ኮንሲደር ሳይደረግ ከሌ እዛ ሂድ፣ ከሌ ሳውላ ሂድ፣ ከሌ ስልጤ ሂድ፣ ከሌ ሀላባ ሂድ ስትለው እንግዲህ ሀገር ለማፍረስ የመጀመሪያው መንገድ ቤተሰብን ማፍረስ ስለሆነ ያን ነገር ተወጥተውታል ፖለቲከኞቹ።
የደቡብ ክልል ፐብሊክ ሰርቪስ የሰራተኞች ማመላለሻ ተሽከርካሪ ሹፌር ረዳት ማርማሮ ቦኮ ምርጫው ሲዳማ ክልል ቢሆንም የተመደበው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው።
ሐዋሳ ሆኜ ተመችቶኛል ለሚኖረው ተቸግሬ ምኖር ሰው ነኝ። አሁን እዛም ሄጄ መስራት የማልችል ሰው ነኝ። ለሁለት ልጆች ነው የሚያስተምሮ። እንደገና ባለቤትም ጽዳት ሰራተኛ ናት፣ ሐዋሳ ዩኒቨርሲቲ ላይ ትሰራለች። እንደውም እኔ አሁን ግሬታ ታች ሰራተኛ ይሄ ምደባ ኮሚቴ በደንብ አልተጠናም አላዩም። እንደውም ሌላ እንኳን አይቶ ሊሆኑ ይችላሉ። እኛ ታች ሰራተኛ በጣም ቅሬታ አለብኝ። እኔ 1400 ብር የሚበላው ሰራተኛ እስቲ ምዕራብ ክልል ሄጄ እንዴት እንደሆኜ እንደምሰራው እግዚአብሔር ያሳያችሁ።
ፕሮጀክት ጽፈት ቤቱ የሰየማቸው አካላት የሰራተኞችን የቅሬታ ደውሲያቸውን ሲሰበስቡ በሪስ መስተዳድሩ ቢሮ ተገኝቼ ተመልክቻለሁ። ሰራተኞቹ ከየትኛውም አካል በላይ የኛ የክልሉ ሰራተኞች ጉዳይ የሚገደው የክልሉ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ነው ይላሉ። የቢሮው ኃላፊ አቶ ዘይኔ ብልካ ግን ጉዳዩን ወደ ፕሮጀክት ጽፈት ቤት ገፍተውታል። ክልሉ ስንት ሰራተኞች እንደነበሩት አሃዛዊ መረጃ ብንጠይቃቸውም ለማውራት ያነሱትን ስልክ አይመቸኝም ሲሉ ዘግተውታል። መልሰን ብንደውላቸውም አጥፍተውታል።
የሚመች ቦታ አይደለም ያለሁት። እዛ ፕሮጀክት ጽፈት ቤት ያናግሩ።
አዎ ቁጥሩን ፈለኩት። ፕሮጀክት አናግራለሁ፣ ግን ቁጥሩ ስንት ነበር የክልሉ ሰራተኛ አጠቃላይ? ሄሎ።
ዳሩ ግን በክልሉ ቢሮዎች ውስጥ የሚሰሩ ሰራተኞች አጠቃላይ ቁጥር ከ6600 በላይ መሆኑን ቪኦኤ በሌላ መንገድ አጣርቷል። የሲዳማ ክልል 1327፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 1029፣ የማዕከላዊ ኢትዮጵያ ክልል 1958፣ የደቡብ ኢትዮጵያ ክልል ደግሞ 2320 ሰራተኞችን እንዲቀበሉ መወሰን ማረጋግጠናል። እነዚህ ሰራተኞች ናቸው በምደባ ውስጥ ገብተው ቂጠመሉት። ከነዚህም ውስጥ የሲዳማን ክልል አንደኛ ምርጫቸው አድርገው የሞሉ ሰራተኞች 2800 ናቸው። የሲዳማ ክልል ቀደም ሲል ሰራተኞችን አዛውራል በሚል አሁን የተቀበላቸው 389 ብቻ ናቸው። የተቀሩት ከ2400 በላይ ሰራተኞችና ሌሎችም በሺዎች የሚቆጠሩ ሰራተኞች ናቸው። ትናንትናና ዛሬ የሬሰ መስታደሩን ደጀጠ ነው ያሉት። የክልሎቹ ማደራጃ ፕሮጀክት ጽፈት ቤት ስራ አስኪያጅ አቶ ኩታዬ ኩስያ በጉዳዩ ላይ ማብራሪያ እንደሰጡ በእጅ ስልካቸው ደውለን አያነሱትም። አጭር የጽሑፍ መልእክት ብንልክላቸውም ስብሰባ ላይ መሆናቸውን ከመግለጽ ውጪ ይህ ዜና እስኪቀርብ ድረስ ምንም ያሉ ነገር የለም። ምክትላቸውም አቶ ኑርዬ ሱለም በተመሳሳይ ስልካቸውን አያነሱም። አጭር መልእክት ብናስቀምጥላቸውም አልችልም የሚል አጭር ምላሽ ሰጠውናል። የክልሉ የመንግስት ተጠሪና በብልጽግና ፓርቲ የደቡብ ቅርንጫፍ ኃላፊ አቶ ጥላሁን ከበደ ባለፈው ሳምንት ሰራተኞች ለማህበራዊ ቀውስ እንዳይዳረጉ መዘጋጀቱን ተናግሮ ነበር። እሳቸው ይህን ይበሉ እንጂ ምደባው ቤተሰብን የበተነ ማህበራዊ መሰረትን ያናጋ ውሳኔ ነው ሲሉ ሰራተኞቹ ይወቅሳሉ። የግብርና ቢሮ ሰራተኛ የሆኑት አቶ ፍቅረ አማነቦ ሁኔታው በጣም እንዳሳዘናቸው ተናግረው የሰራተኛውን ማህበራዊ ኑሮ ቀውስ ውስጥ የከተተ ውሳኔ ነው ሲሉ ተናግሯል።
ምንም አይነት ነገር የተሰጠው ነገር የለም። መንግስት ራሱ በቃ ዝም ነው ያላቸው። በታስኖ ነው ቁጭ ያደረገው እና ይደብራል። ክልል ተብሎ ማለት ነው። ክልል ተብሎ እንደዚህ አይነት ነገር እየተደረገ ነው ያለነው። እንግዲህ እግዚአብሔር ከሰማይ መጥቶ ይፍረድ እንጂ እቺ ምድር አሁን አካሄዷ በጣም ይደብራል። በጣም እየደበረን ነው ያለው።
አዳዲሶቹ ክልሎች ከወዱ ከዋና ከተሞች አሳያምና ከሰራተኞች ምደባ ጋር በተያያዘ ዝም ዝም ቁጣ ቀስቅሷል፣ ቅሬታ አቋጥሯል። ዳሩ ግን በሳምንቱ መጨረሻ ክልሎቹን ለመመስረት የክልሉ መንግስት ሽር ጉድ እያለ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የሱዳኑ ጦርነት ብዙ ሚሊዮኖችን ለስቃይ ዳርጓል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ተቋማት እጅግ አውዳሚና ፍሬቢስ ሲሉ የገለጹት የሱዳኑ ጦርነት እንዲቆምም ጠይቀዋል። የጦር ወንጀል ፈጻሚዎች በተጠያቂነት እንዲያዙም አሳስቧል። የሊሳ ሽላይንን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
አራት ወራት ባስቆጠረው በሱዳኑ ጦርነት በብዙ ሚሊዮን የተቆጠረ የሀገሪቱ ህዝብ ህይወቱና መተዳደሪያው ለመጠነ ሰፊ ውድመት ተዳርጓል፣ መሰረታዊ ሰብአዊ መብቱም ተጥሷል ሲሉ የተባበሩት መንግስታት ድርጅት ባለስልጣናት አመልክተዋል። የመንግስታቱ ድርጅት የሰብአዊ መብት ቢሮ ትናንት ማክሰኞ በሰጠው መግለጫ የሱዳን የጦር ኃይሎችና ፈጥኖ ደራሽ ልዩ ኃይሉ ከባድ የሆነ ያለም አቀፍ የሰብአዊ መብት ህግጋት ጥሰት መፈጸማቸውን ለማመን የሚያበቃን ምክንያት አለን ብሏል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ፎልከር ተክ ተቀናቃኞቹ ጀነራሎች ለስልጣን ብለው የሚያካሂዱት ፍልሚያ ለብዙ ሺዎች ሞት፣ ለመኖሪያ ቤቶች፣ ለትምህርት ቤቶች፣ ለሆስፒታሎች ወዘተ ውድመት ምክንያት ሆኗል ሲሉ ወንጅለዋል። ቁጥሩ እጅግ የበዛ ህዝብ በጦርነቱ የተነሳ በግድ ከመኖሪያው መፈናቀሉና የተፈጸሙት ጾታዊ ጥቃቶች በጦርነት ወንጀል ደረጃ ለመፈረጅ የሚችሉ እንደሆኑ የሰብአዊ መብት ኮሚሽነሩ እምነት መሆኑን ቃል አቀባያቸው ኤሊዛቤት ትሮተን አመልክተዋል። ፎልከር ተርክ ያለ ተጠያቂነት የቀጠለው ብጥብጥ አብዝቶ እየሰጋቸው መሆኑን አመልክቷል። ሁኔታው ሌሎች የታጠቁ አካላትና ሚሊሻዎችን በአጋጣሚ እንዲጠቀሙበት አመቺ የሆነ ነው። በዚህ የተነሳም ግጭቱ ይበልጡን እየተቀጣጠለ ሊሄድ ይችላል። ውጊያው እጅግ ተጋግሎ እየቀጠለ በመሆኑ የሞቱት ሰዎች ቁጥር ይህን ያህል ነው ብሎ በትክክል ለመናገር ቢያስቸግርም ለጊዜው ባለን አሃዝ መሰረት እስካሁን ሲቪሎችን ጨምሮ ከ4000 የሚበልጡ ሰዎች ተገድለዋል። ጦርነቱ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 15 ቀን ከጀመረ ወዲህ ከ4.3 ሚሊዮን የሚበልጥ ህዝብ ከቀየው መፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR አስታውቋል። 3.2 ሚሊዮኑ አገር ውስጥ በየቦታው የተጠለሉ ሲሆኑ 900 ሺህ የሚሆኑት ደግሞ ወደ ጎረቤት ሀገሮች ተሰደዋል። የUNHCR ቃል አቀባይ ዊሊያም ስፒንድለር ሲናገሩ ሱዳን ውስጥ ሴቶችና ልጃገረዶች እጅግ ዘግናኝ ለሆነ ስቃይ መዳረጋቸውን ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ግብጽና ደቡብ ሱዳን ያሉ የስደተኞች ጥበቃና የጤና እርዳታ ሰጪ ቡድኖች እንደተናገሩ ገልጸዋል።
Shocking incidents of sexual violence including rape, sexual assault, sexual exploitation.
ዘግናኝ የሆኑ ጾታዊ ጥቃቶች መድረሳቸውን የሚመለከቱ ሪፖርቶች አሉ። ግጭቱን ሸሽተው የተሰደዱ ሴቶችና ልጃገረዶች አስገድዶ መድፈርን ጨምሮ የተለያዩ ጾታዊና አካላዊ ጥቃቶች እንደተፈጸሙባቸው ተናግረዋል። በካርቱምና በሌሎች ሀገሪቱ አካባቢዎችም ነዋሪው ሰላማዊ ሰዎች ላይ አድራጎቶቹን የፈጸሙት ተዋጊዎች ወንጀለኞች፣ ህገወጥ የሰው አዘዋዋሪዎች መሆናቸው ተነግሯል። ጉዞ ላይ ባሉ ሲቪሎች ላይም ጥቃቱ ተፈጽሟል።
ባንዳንዶቹ ሰለባዎች ላይ የደረሰው ጥቃት ዘላቂ ለሆነ አካላዊና አእምሮአዊ ጉዳት ያደረጋቸው ሲሆን ተደፍረው ጸንሰው ጎረቤት ሀገር የደረሱ ሴቶች ያሉ መሆኑን UNHCR አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ አሳማኝ የሆኑ 32 የተለያዩ የወሲባዊ ጥቃት ሪፖርቶች የደረሱት መሆኑን ገልጾ 28ቱ የመደፈር ጥቃት የደረሰባቸው መሆናቸውን አመልክቷል። ቢያንስ በ19ኙ የወሲባዊ ጥቃት ሪፖርቶች የተወነጀሉት ደግሞ የፈጥኖ ደራሽ ልዩ ኃይሉን መለዮ ልብስ የለበሱ ሰዎች መሆናቸውን ነው ያመለከተው። የሰለባዎቹ ቁጥር ከተጠቀሰው በእጅጉ ሊበልጥ እንደሚችልም አክሏል።
በዩናይትድ ስቴትስ የዋጋ ግሽበትን ለመቀነስ የወጣውን ድንጋጌ ካጸደቁ ከአንድ ዓመት በኋላ ፕሬዚዳንት ጆ ባይደን የባይደን ኢኮኖሚ ወይም ባይደኖሚክስ የሚል ቁልምጫ ስያሜ የተሰጠውን ስራቸውን ስኬት ለማስተዋወቅ ወደ ዊስኮንሰን ግዛት አቅንተዋል። ይሁንና ይበጃል ያሉትን ህግ ማጽደቁ ቢቀራቸውም የምጣኔ ሀብት ይዞታ ማሳያዎች ግን የተሻለ ውጤትን ቢያሳዩም ፕሬዚዳንቱ የኢኮኖሚ አፈጻጸማቸውን አስመልክቶ በተሰጡ የህዝብ አስተያየት መለኪያዎች እያገኙ ያሉት ውጤት ግን አሁንም ዝቅተኛ እንደሆነ ነው። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ የሸቀጣሸቀጥና የምግብ መሸጫ መደብሮች ውስጥ ለምግብ መግዣ የሚከፈለው ዋጋ አሁንም ከፍተኛ ነው። ይሁን እንጂ አጠቃላይ የዋጋ ግሽበት ካለፈው ዓመት በእጅጉ ቀንሷል። የስራ አጥ ቁጥር እጅግ ዝቅተኛ ከሚባለው የ3.5% ላይ ነው የሚገኘው። የደሞዝ ክፍያም እያደገ ነው። ፕሬዚዳንት ጆ ባይደን ታዲያ የታዩት መሻሻሎች ባይደኖሚክስ የሚል የቁልምጫ ስያሜ በተሰጠው የኢኮኖሚ ክንዋኔያቸው ሳቢያ የተገኙ ናቸው ይላሉ።
The strongest economy in the world. The highest job satisfaction in 36 years.
በዓለም እጅግ ጠንካራው ኢኮኖሚ፣ ሰራተኞች ስራቸውን በተመለከተ ያላቸው እርካታ ባለፉት 36 ዓመታት ውስጥ ከታዩት ሁሉ የላቀ ነው። የዋጋ ግሽበት በዓለም ዙሪያ ግዙፍ ኢኮኖሚ ባላቸው አገሮች ከሚታየው ሁሉ ዝቅ ወዳለው ደረጃ ወርዷል።
ይሁንና አብዛኛው አሜሪካዊ ለውጥ አይታየውም። በቅርቡ የወጣ አንድ የህዝብ አስተያየት መመዘኛ እንደጠቆመው 56 በመቶ አሜሪካውያን የባይደንን የኢኮኖሚ አያያዝ አይደግፉም። ከግማሽ በላይ የሚሆኑ የዲሞክራት ፓርቲው ደጋፊዎች ያሉበትን ጨምሮ 69 በመቶ አስተያየት ሰጪዎች ደግሞ የሀገሪቱ ኢኮኖሚ ከአምስት ዓመት በፊት ከነበረበት በባሰ ደረጃ ላይ ነው ያለው ይላሉ።
ፕሬዚደንቱ እንደ ዋጋ ግሽበት ቅነሳ ሕግን የመሳሰሉ ሕግጋትን በማጽደቅና ተግባር ላይ በመዋሉ ረገድ ያገኙአቸውን አንዳንድ ስኬቶች ለሕዝብ በማሳወቁ ረገድ ብዙም አልሰመረላቸውም። እዚያ ላይ ክፍተት ያለ ይመስለኛል።
የህዝብ አስተያየት መስጫዎች እንደሚያሳዩት አብዛኞቹ አሜሪካውያን ባይደን ፈርመው ያጸደቋቸውን በመጣኔ ሀብት ማሻሻያ ላይ ያተኮሩትን የተለያዩ ህጎች አያውቋቸውም። ከአንድ አመት በላይ የተጋፈጡትን እጅግ የናረ የገበያ ዋጋ ግን አሳምረው ያውቃሉ። ይህም በሀገሪቱ ውስጥ ካሉት ሁሉ ዋናው አንገብጋቢ ጉዳይ ነው ባይ ናቸው። ስለሆነም ፕሬዝዳንቱ የኢኮኖሚ ክንዋኔያቸው ለማስተዋወቅ ከሚያደርጓቸው ጉዞዎች ሁሉ አሜሪካውያን ግድ የሚላቸው ነገር ቢኖር ገበያ ወጥተው ለመሆኑ ለሸመጥኩት ምግብና ሌሎች ሸቀጦች የምከፍለው ዋጋ ስንት ነው የሚለው ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የእሮብ ምሽት የአማርኛ መሰናዶ ነው በመከታተል ላይ የምትገኙት። ከምሽቱ 3/4ኛውን የዘገባ ክፍለ ጊዜያችንን አጠናቀናል። አሁን እንግዲህ ወደ ሁለተኛው አጋማሽ ምን ሻገርበት ሰዓት ላይ ነን ያለ ነው። ዝግጅቶቻችንን በቪያ ማርክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን ወደ ሁለተኛው አጋማሽ ዘገባዎች ምን ሻገር በትግራይ ክልል የተከሰተው የአንበጣ መንጋ በ17 ወረዳዎች እንደተዛመተ የክልሉ ግብርናና የተፈጥሮ ሀብት ቢሮ ገልጿል። እስካሁን መንጋው በአምስት ወረዳዎች ውስጥ ጉዳት እንዳደረሰም ቢሮ ጨምሮ አስታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዘንድሮ በክልሉ የተዛመተው የአንበጣ መንጋ ከቅርብ ጊዜያት ወዲህ ከታዩ ወረዳዎች የከፋ መሆኑንም ከሰሞኑ ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ በክልሉ የተዛመተው የአንበጣ መንጋ በመቶ ሺዎች የሚቆጠሩ የክልሉ አርሶ አደሮችን ህይወት አደጋ ላይ እንደጣለም አመላክቷል። ሙልጌታ አጽባሃ በጉዳዩ ላይ ተከታዩን ዘገባ አድርሶናል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ የተዛመተው የአንበጣ መንጋ በቅርብ ጊዜያት ታሪክ ካጋጠሙት የከፋ ነው ሲሉ ቀድሞ ትዊተር አሁን ኤክስ በተባለው የማህበራዊ ትስስር ገጻቸው ገልጸዋል። የአንበጣ መንጋውን ለመከላከል የትግራይ ህዝብ ወዳጆች፣ የፌደራል መንግስት፣ ዓለም አቀፍ ማህበረሰብ በሚቻላቸው ሁሉ እንዲያግዙ አቶ ጌታቸው ጥሪ አቅርበዋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረህይወት ኃይለስላሴ ያንበጣ መንጋው ወደ ክልሉ የገባው ከ20 ቀናት በፊት እንደነበር ለአሜሪካ ድምጽ አብራርተዋል። በአሁን ወቅት ያንበጣ መንጋው በ17 ወረዳዎች እንደ ተዛመተ የገለጹት ቡድን መሪው በተለይ በአምስት ወረዳዎች በአዝርዕት ላይ ጉዳት ማድረሱን አስረድተዋል።
አጠቃላይ ሽፋኑ እስካሁን ድረስ ወደ 35000 ሄክታር የሚሆን በሰብል በተሸፈነባቸው አካባቢዎችና ከሰብል ውጪ በሆኑ ቦታዎች ከቨር ሊያደርግ ይችላል። እንደ ዞን ሲታይ ወደ 3 ዞኖች አንበጣው ሊታይባቸው ይችላል። ደቡብ፣ ደቡብ ምስራቅና ምስራቅ ዞኖች ናቸው። 80 አካባቢ የሚሆኑ ቀበሌዎች ከቨር አድርገዋል። አንበጣ በክልላችን በስፋት ጥቃት እየፈጸመ ያለበት ሁኔታ እንዳለ ይታወቃል። እስካሁንም በአምስት የሚሆኑ ወረዳዎች ጥቃት ፈጽመዋል። እነዚህም ሰዋሳስ፣ አጽቢ፣ ስራኦምብርታ፣ ህንጣሎና እንደርታ የሚባሉ ወረዳዎች ናቸው። ምናልባት ያው ምን ያህል ተጠቅቷል፣ ምን ያህል ሄክታር፣ ምን ያህል ስንት ፐርሰንት እና ስንት የሚሆኑ አርሶ አደሮች ተጠቅቷል የሚለው ነገር ያው ጥናት የሚያስፈልገው ነው። ነገር ግን በእነዚህ አካባቢዎች ያው እስካሁን ድረስ ጥቃት የፈጸመበት ሁኔታ ነው ያለው።
እንደ ክልል በሚካሄደው የመከላከል ስራ የኬሚካል ርጭት እስካሁን ጥቅም ላይ እንዳልዋለ አቶ ገብረህይወት ገልጸዋል። ሆኖም የንብ ልማት በማይካሄድባቸው እንዲሁም ከሰዎችና እንስሳት ራቅ ባሉ አካባቢዎች በቅርቡ በአንበጣ መንጋው ላይ የኬሚካል ርጭቱ እየተፈጸመ እንዳለ አስታውቀዋል። ለዚህም የመከላከል ተግባር የፌደራሉ ግብርና ሚኒስቴር የኬሚካል የተሽከርካሪዎችና የባለሙያዎች ድጋፍ እንዳደረገ ተናግረዋል።
ከአጎራዎች ክልሎች ጋር ከአፋርና ከአማራ ጋር ዳይሬክትሊ እንደ ከዚህ በፊቱ እየተገናኘን እንደ ልብ እየተንቀሳቀስን መረጃዎች ልንሰበስብ የምንችልበት ሁኔታዎች ያው አጋጣሚው አልፈቀደም። እስፔሻሊ ከአማራ ክልል ጋር ያው ያለው ሁኔታ ይታወቃልና፣ ነገር ግን ከፌደራል ጋር ባለን የተጠበቀ ግንኙነት በዝንዛ አካባቢ ያለውን ማለት ወደኛ እንደመጣ ሁሉ የፌደራል ቡድን ወደኛ እንደመጣ ሁሉ ወደ አፋርም ወደ አማራ ክልልም የገቡ ስላሉ ከነሱ ጋር መረጃ በመለዋወጥ በአማራ በኩል እንዲሁም በአፋር በኩል ያለውን ያንበጣ ሁኔታ ምን ይመስላል የሚለውን እዚህ ካሉ የፌደራል ባለሙያዎች ጋር በመሆን መረጃዎች በፍጥነት የምንለዋወጥበት ሁኔታ አለ። በዚህም ስኬታማ ስራ እየሰራን ያለ ነው። ፌደራልም ጥሩ የሚባል ድጋፍ እያደረገ ነው ያለ።
በቀጣይ የክረምት ወራት በክልሉ የዝናሙ መጠን እየቀነሰ ስለሚሄድ ያንበጣ መንጋው በከፍተኛ ደረጃ ሊዛመት እንደሚችል የክልሉ የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረህይወት ኃይለስላሴ ጠቁመዋል። ይህም ለአርሶ አደሩ ከፍተኛ ስጋት እንደሆነ አመልክተዋል።
ከዚህ በፊት መስከረም ጥቅምት አካባቢ በተደጋጋሚ አንበጣው በስፋት የሚንቀሳቀስበት ወይ ደግሞ ወረራ የሚያካሄድበት ሁኔታ ነው ያለው። ይሄ የአንበጣው ባህሪ ነው። ምክንያቱም ሞቃታማ የሆነ ወቅት ስለሚፈልግ ከዝናብ ነፃ የሆነ ወቅት ስለሆነ እንደ ልቡ ለመንቀሳቀስ ለመራባት የሚመችበት ጊዜ ነውና ይሄ እንዲህ ሆኖ ሳለ ያው የኛ ገበሬ ደግሞ እንደሚታወቀው በአካባቢያችን ያለው የዝናብ መጠንም አነስተኛ ነው። ሊያገኝ የሚችለው ምርትም ያው ካለው የዝናብ እጥረት አንፃር አነስተኛ ይሆናል ተብሎ ነው የሚታሰበው። በዚህ ላይ የአንበጣ ስጋት ሲደቀንበት ምን ያህል ከባድ ሊሆን እንደሚችል ማንም ሊያስበው የሚችል ነው።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በክልሉ የተከሰተው ያንበጣ መንጋ በተለይ ከአፋር ክልል ጋር በሚያዋስኑ ኑሯቸውን በግብርና ላይ የመሰረቱ ከ250,000 በላይ አርሶ አደሮች የሚኖሩባቸውን ወረዳዎች ለጉዳት እንደሚያጋልጥ አሳስቧል። በአፋር ክልልም ያለው መጋለ፣ ኮነባ፣ አብዓላና ኦዋ በተባሉ ወረዳዎች ያንበጣ መንጋው እንደተዛመተ የሰብአዊ እርዳታ ማስተባበሪያ ቢሮ ባወጣው ሪፖርት ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
በአዲስ አበባ የባለሙያዎችን ምክር የሚያገኙ ተመካሪ ባለትዳሮች ቢበዙም ፍቺዎች ግን እየጨመሩ ነው ተባለ። የተገባደደ ባለው 2015 ዓ.ም ተመረጥ ፍቺ የሚፈጽሙ የአዲስ አበባ ከተማ ባለትዳሮች ቁጥር ካለፈው አመት ጋር ሲነጻጸር በእጥፍ እንደበለጠ የዋና ከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ በዚህ አመት ፍቺ ለመፈጸም ወደ መስሪያ ቤታቸው የመጡት ባለትዳሮች ቁጥር ከፍተኛ እንደሆነም ተናግረዋል። የጋብቻና የቤተሰብ አገልግሎት አማካሪ የሆኑት አቶ ይመስገን ሞላ ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ብዛት በየጊዜው እየጨመረ መምጣቱንም ገልጸውልናል። አስማማው አየነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል።
በአዲስ አበባ ከተማ በየቀኑ የሚካሄዱ ከወልደ እስከ ሞት ያሉ ኩነቶችን የመመዝገብ ኃላፊነት የተሰጠው የከተማዋ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሰኔ 30 በጠናቀቀው የ2015 ዓ.ም በጀት ዓመት ከ2 ሚሊዮን በላይ ለሚሆን ዜጎች ከወረዳ ጀምሮ ባሉ መዋቅሮቹ የኩነት ምዝገባዎችንና የማረጋገጫ ሰርተፊኬት አገልግሎት መስጠቱን አስታውቋል። ከነዚህ የልደት፣ የጋብቻ፣ ያላገባ፣ የፍችና የሞት ኩነት ምዝገባዎች መካከል ግን በ2015 በጀት ዓመት ፍችን ለማስመዝገብ የመጡ ነዋሪዎች ቁጥር ከዚህ ቀደም ከነበረው ቁጥር ከፍ ያለ መሆኑን የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ይናገራሉ።
ከፍቺ አንጻር 4696 ሰዎች ፍቻቸውን መጥቶ አስመዝግበዋል። አምና ላይ መጥቶ ያስመዘገበው ሰው 2937 ነው በ2014 በጀት ዓመት። በአሁኑ ግን 4696 የፍቻቸውን ለማስመዝገብ ችለዋል ማለት ነው። የምዝገባው ነው እኛ ጋር የጨመረው እንጂ ፍቺው ከዚህም በላይ ሊሆን ይችላል በሚል እምነት አለን በእኛ በኩል።
አቶ ዮሴፍ አክለውም በእርግጥ በከተማው ያለው የፍቺ ሁኔታ ከጥፍ በላይ ጭማሪ ቢያሳይም ሂደቱ ፍርድ ቤትን ጨምሮ በተለያየ መንገድ የሚከወን በመሆኑ ትክክለኛውን ቁጥር ለማወቅ እንደሚያዳግት ያስረዳሉ።
እዛው ፍርድ ቤት ላይ የሚፈጸመውን ፍቺ እዛው ወቅታዊ መዝገባውን የማከናወን ስራ በዚህ አመት አቅደን አልተሳካም። በሚቀጥለው አመት ኦሬዲ እየተነጋገርን ነው ከፍርድ ቤት ጋር ተያይዞ እዛው ሆነን መዝገባው የሚከናወንበት ሁኔታ ይመቻቻል ማለት ነው። በዛ መሰረት ትክክለኛውን ዳታ አሁን በምንለው መንገድ የፍቺው እየጨመረ ነው እየቀነሰ ነው የሚለውን ነገር ውሳኔ ለመስጠት በሚያስችል መንገድ ማስቀመጥ ይቻላል ማለት ነው። እንደዛ ቢሆን አሁን ላይ ግን እነት ለመናገር የኛ ሰው ፈልጎ ፍቺውን በተለያየ አግባብ የንብረት ክፍፍል ሊሆን ይችላል ወይም ሌሎች ነገሮች ከመታወቂያ ዲጂታላይዝ መሆን ጋርም የተያያዙ ጉዳዮች ሊሆን ይችላሉ። መታወቂያውን የጋብቻው ኔታ ፍቺ የማስባል ሁኔታዎችም ሊኖሩ ስለሚችሉ እነዛ ነገሮች ይወሰናሉ ማለት ነው። በዛ ምክንያት በእኛ በኩል አሁን ላይ የወሰንን ያለ ነው የወሰድንም ያለ ነው በዚህ ምክንያት ምዝገባው ከፍ ብሏል ከአምና የሚል ድምዳሜ ነው እንደ ተቋም ያዝነው። እኛ
የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ እንደመጣ ይጠቁማሉ።
የችግሩ አይነት እየበዛ እየጨመረም መጥቷል። ስለዚህ ቢሮአችን እንኳን እናስተናግድ በአብዛኛው ችግር ሲገጥማቸው ለምክር የሚመጡ ሰዎች ናቸው። ለመገንባት ከሚመጡ ሰዎች ይልቅ በሀገራችን ምክንያት የሚባለው አንድ የሚሰጡ ምክንያቶች አሉ። የመጀመሪያው በወሲብ አለመጣጣም ይባላል። ይህም የሚሰራ ነው። በገንዘብ እጥረት ይባላል። አብዛኛው ግን የሚፋታው ገንዘብ ሲያገኝ ነው። የቤተሰብ ጣልቃ ገብነት ወይ ጓደኛ ጣልቃ ገብነት ይባላል። ይህም ደግሞ የግንኙነቱን ስስ መሆን ያሳያል። ሌላ የኮሚኒኬሽን ፕሮብሌም ይባላል። አሁን ደግሞ እየጨመረም ደግሞ ከመጣው የተለያዩ ጉዳዮች አንጻር የትረስት ኢሹ ይነሳል። በሁለቱ መካከል አለመተማመን አለ። ምክንያት የሚባሉት እነዚህ ናቸው። ለእኔ ግን ከዚህም በላይ ተጨማሪ ምክንያቶች ልሰጥ እችላለሁ። ያለን መንፈሳዊ እሴት መበላሸቱ አንድ ነገር ነው። እንደገና ደግሞ በጾታ አፋሪነት የመጣው የወንድና የሴት ጾታዊ መገፋፋት አለመቀባበላቸው በሁለቱ መካከል ያለው ነገር መተባበር ሳይሆን መፎካከር ስላለ ሚናቸውን አለማወቃቸው እንደ ባል እንደሚል መጋባት ይፈልጋሉ ተዋደናል ብለው መዋደድ ግን የጋብቻ መሰረት አይደለም። ወይም ደግሞ ፍቅር ስላለ ጋብቻ መሰረት አያገኝም። ውጤታማም አይሆንም። የጋብቻ መሪ አላማ የጋብቻ ምንነት በጋራ መረዳት ይጠይቃልና እነዚህ ሁሉ ድምር ውጤቶች ጋብቻ እንዳይጸናም ቤተሰብ እንዲፈርስ ያደርጋል። ወደ ጋብቻም ወደ ቤተሰብ የገቡ ሰዎች አስበው አይገቡበት ገብቶም እንደሚያደርጉ ከመግባት በፊት በምን መዘጋጀት እንዳለባቸው ስለማያውቁ ጋብቻውም እንዳይዘልቅ ቤተሰቡም እንዲፈርስ ዋነኛ ምክንያት ይሆናሉ ማለት ነው።
ከቅርብ ጊዜያት ወዲህ ወደ ትዳር የሚገቡ ወጣቶች ቁጥር እየጨመረ መጥቷል የሚሉት ባለሙያው አቶ ይመስገን ሞላም ከጋብቻ በፊት ስልጠናዎችን የመውሰድ ልምድም እያደገ ስለመሆኑ ይናገራሉ። ይህ ፍቺን ለመቀነስ ሚና ይኖረዋል የሚሉት ባለሙያው ከምንም በላይ ግን ቤተሰብ ልጆችን ሲያሳድግ ለዚህ አርአያ በሚሆን መልኩ መሆን እንዳለበት ይመክራሉ።
ጋብቻ ብዙ ጊዜ እኛም ሀገር ካይተ ከሆነ ስመረቅ፣ ቤት ስገዛ፣ ስራ ሲይዝ ብለው ሰዎች ኮንዲሽን ያስቀምጣሉ። ጋብቻ ግን ኮንዲሽን አለ የሚጠይቀው ኳሊፊኬሽንን ነው። የበቃች ሚስት የበቃ ባል ለመሆን ራሱን አስቀድሞ ማዘጋጀት አለበት። ለምሳሌ ባልነት ለበሰለ ወንድ ነው። ኃላፊነት ሊሸከም ለበቃ ወንድ ነው። ሚስትነትም ልክ እንደዛው። ስለዚህ ከመዋደድ ያለፈ የመጋባት ምክንያትና ኃላፊነትን የመወጣት አቅም አንድ ወንድ ባል የሚሆነው ብስለቱና ብቃቱ ነው ባል የሚያደርገው ወንድነቱ ብቻ አይደለም። ስለዚህ ይህን ነገር ለማድረግ በግል ራሱ መገንባት አለበት። እኛ እንዲያውም ሚዲያም ላይ እናሳልፋለን፣ ወላጆች ልጆቻቸውን ለራሳቸው ጥሩ ልጅ፣ ለዛ ቤት ደግሞ ጥሩ ባልና ሚስት እንዲሆኑ፣ ሲወልዱም ደግሞ ጥሩ አባትና እናት እንዲሆኑ ሞዴል መሆን አለባቸው ብለን እናስባለን። እና አሁን ያየኸው የጋብቻውን መፍረስ፣ የፍቺው መብዛት፣ የልጆች መጎዳትን አሁን እያየን ያለ ነው። ትላንት ያልተሰራው ስራ መዘዝ ነው። ነገ እንደዚህ አይቀጥል ከተባለ ዛሬ እያንዳንዳችን የራሳችን ቤት ጠብቀን ልጆቻችንን ለጋብቻ በማብቃት ጋብቻችንን በመጠበቅ በማብቃት ከዛ ደግሞ ልጆቻችንን እንዲሰለጥኑ በማድረግ ጋብቻን አውቀው እንዲያደርጉ እንዲኖሩ ቢደረግ መፍትሄም ነው።
በአዲስ አበባ ከተማ አስተዳደር የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከወረዳ ጀምሮ የሚሰጣቸው የከተማ መታወቂያ ካርድ፣ የኩነት ምዝገባና የማረጋገጫ ምስክር ወረቀቶች የሚገለገሉ የከተማ ነዋሪዎች ቁጥር እየጨመረ ስለመምጣቱ ይገልጻል። ይሁንና ከአገልግሎቱ አሰጣጥ ጋር በተያያዘ ጉቦን ጨምሮ የተለያዩ ችግሮች እንደሚስተዋሉ ነዋሪዎች ሲናገሩ ይደመጣል። የአሜሪካ ድምፅም እነዚህን በነዋሪዎች የሚነሱ ችግሮችን በተመለከተ ላነሳላቸው ጥያቄ የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ተከታዩ ምላሽ ሰጥተዋል።
በዚህ በጀት ዓመት ብቻ ወደ ከተገልጋይን ጨምሮ ፎርጅድ ማስረጃዎችን ይዘው የመጡ ወደ 149 ባለ ጉዳዮችን በተጨባጭ መያዝ ችለናል። በተጨባጭ ምጃት ወስዶባቸዋል ማለት ነው። ከዛ ውጪ የቀሩት ከ340 ውስጥ የቀሩት ደግሞ ወደ 179 ከዛ በላይ የሚሆኑት ባለሙያና ቡድን መሪ ሐላፊን ጨምሮ በዚህ ልክ በዚህ በጀት አመት በ2015 ተጠያቂ አድርገናል። በዚህ ልክ ያገኘናቸውን ተጠያቂ እያደረግን ነው። ነገር ግን አገልግሎቶቻችን ላይ አሁን ላይ እየሰራን ያለ ነው ሙሉ በሙሉ ዲጂታላይዝ ነው እያደረግን ያለ ነው። ዲጂታላይዝ ሲሆን ደግሞ አሁን ይሄ ገንዘብ የመጠየቅ ያለ መጠየቁ ጉዳይ የትም ቦታ ገንዘብ ሊጠየቅ የሚችልበት መንገድ አይኖርም ማለት ነው። አገልግሎቱ ዲጂታል ከሆነ በዲጂታል መንገድ ነው አገልግሎቱን የሚያገኘው።
በ2015 በጀት ዓመት ከፍቺ ምዝገባዎች በተጨማሪ 210,000 የልደትና 18,472 የሞት ማስረጃ አገልግሎቶች ለነዋሪዎች መሰጠቱን የከተማ አስተዳደሩ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ከአቀናባሪያችን ኤልያስ አስማረና ከዋና አዘጋጇ ጽዮን ግርማ እንዲሁም ከመላ አሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን የምሰናበታችሁ ኤደን ገረመው ነኝ። ሰላም ጤና ይስጥልን። ደህና ደሩ።